ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 3 2015 ዓ.ም ዝግጅታችን ጀመረ። በሶማሌ ክልል በጣለው የበልግ ዝናብ የደረሰው የጎርፍ አደጋ 44 ሰዎችን ለህልፈት መዳረጉን ክልሉ አስታወቀ።
አውበሬ ወረዳ አካባቢ ጅግጅጋ ጫት ከጭኖ ወደ ሶማሌላንድ ሲጓዝ የነበሩ ሰዎች በዚህ አይሱዚ መኪና ላይ ተሳፍሮ ወደዛ እየሄዱ ያሉ ሹፌሩና ሰዎቹ የውሃውን መጠንና ስፋት እያዩ ለማለፍ ሲሞክሩ መኪናም ተወስዶ ሰዎቹ እዛ ላይ የሞቱ ሰዎች ናቸው፣ ወደ 15።
በክልሉ የአደጋ መከላከልና ዝግጁነት ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ የሆኑትን አቶ በሺር አረብን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በሌላ በኩል በደቡብ ክልል አማሮና ቡርጂ ልዩ ወረዳዎች የደረሰው የኮሌራ ወረርሽኝ 51 ሰዎች ህይወታቸው ማለፉን፣ በዚህ ዙሪያም አንድ ሌላ ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየሁ ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦ ኒውስ.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሚኒሶታ ክፍለ ግዛት ዩናይትድ ስቴትስ ምክር ቤት አባል ኢላን ኦማር የዩናይትድ ስቴትስና የአፍሪቃን ትብብር ለማጠናከር የሚያስችሉ ስራዎችን የሚሰራ ቡድን ይፋ አደረጉ። የምክር ቤት አባሏ ከሌሎች በርካታ የምክር ቤት አባላት ጋር በመሆን ቡድኑን ለማቋቋም መነሻ የሆናቸውን ምክንያትና ዓላማዋን ይፋ ባደረጉበት በዚህ ስነ ስርዓት የተለያዩ ተወካዮችም ተሳትፈዋል። ትናንት ማምሻው ላይ በምክር ቤቱ ቤተ መጻሕፍት የተካሄደውን ስነ ስርዓት አስመልክቶ የተጠናቀረውን አጠር ያለ ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ቡድኑ የሀገሪቱን ጉዳይ ከሚከታተሉ ባለሙያዎች፣ በአፍሪካ ጉዳይና አፍሪካ ውስጥ ከሚሰሩ የፖሊሲ አውጪዎች ጋር የነቃ ቅንና ተከታታይነት ያለው ትብብር እንዲፈጠር የሚሰራ መሆኑ ነው የተነገረው። በአህጉሪቱና በዩናይት ስቴትስ መካከል የሚደረጉ የጋራ ትብብር ስራዎችን አጥንቶ ሪፖርት እንዲያደርግ የተሰየመው ቡድን እንደ መሰል የጥናት ቡድኖች ሁሉ በጥናቱ ያገኛቸውን መረጃዎች ተንተርሶ ምክረ ሀሳብ ጭምር የሚያቀርብ መሆኑም ታውቋል። ቡድኑን አህጉሪቱን በሚመለከቱ ፖሊሲዎች ዙሪያ የምናደራጀው በዩናይት ስቴትስ እና በአፍሪቃ መካከል እውነተኛ አጋርነት ለመፍጠር ነው ሲሉ የምክር ቤት አባሏ ኮንግሬስማን ኢላን ኦማር ተናግረዋል። አያይዘውም ሌሎች የምክር ቤት አባል ባልደረቦቻቸው ከአህጉሪቱ ጋር ሊፈጥሩ የሚችሉት ግንኙነት ምን መምሰል እንደሚችል አመላክተዋል።
To try to make sure that my colleagues in Congress are getting the opportunity to connect, to have a deeper connection and conversation with diplomats from Africa here in Washington D.C.
እዚህ ዋሽንግተን ዲሲ ውስጥ ካሉ የአፍሪካ ዲፕሎማቶች ጋር ጥልቅ ግንኙነትና ውይይት ለማድረግ እድል እንዲያገኙና በአንጻሩም ስለ አፍሪካ የሚያስቡ አፍሪካውያን ከዩናይትድ ስቴትስ ፖሊሲ አውጪ ጋር ቀጥተኛ ግንኙነት እንዲኖራቸው ለማድረግ ነው። እናም ያ የአፍሪካን ፖሊሲ ማስቀደም መቻል አለበት።
የተሻለ መሆን እንሻለን ያሉት የምክር ቤት አባሏ አፍሪካን በተመለከተ የምናወጣቸው ፖሊሲዎች በተጨባጭ መረጃ ላይ የተመሰረቱ እንዲሆን እንፈልጋለን፣ ያም እኩል ጥቅም የሚያስገኝ ይሆናል ብለዋል። የጋናዋ አምባሳደር አሊማ ማህማም በመድረኩ ከተናገሩት ውስጥ አንዷ ናቸው። ምክር ቤቱ እያደረገ ባለው ጥረት ከአህጉሪቱ ጋር በቀጥታ ለመተሳሰር ያለውን ግልጽነት ያሳያል ሲሉ ነበር ውጥኑ ያሳደረባቸውን ስሜት የገለጡት።
It's quite a genuine effort to forge strategic partnership with Africa. And we are happy about that.
ከአፍሪካ ጋር ስትራቴጂያዊ አጋርነትን ለመፍጠር የታለመ እውነተኛ ጥረት ይመስለኛል። በዚህም ደስተኞች ነን። እናም ከኤምባሲያችን አንጻር በማናቸውም ውይይቶች ላይ ለመሳተፍና ለመደገፍ ዝግጁ እንሆናለን።
በስነ ስርዓቱ የተሳተፉ በርካታ የምክር ቤቱ አባላትም በአገራቸውና በአፍሪካ መካከል በተለያዩ ዘርፎች ስለሚደረጉ ትብብሮችና የአጋርነት ስራ አስፈላጊነት አጽንኦት በመስጠት ተናግረዋል።
የኬንያው የቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ውስጥ ስራ ለመጀመር ባወጣው ወጪ የተነሳ በዚህ ዓመት እስከ መጋቢት ወር የነበረው ገቢ በአምስት እጅ መቀነሱን ድርጅቱ ዛሬ ሐሙስ ባወጣው መግለጫ አመለከተ። ከፊል ንብረትነቱ የደቡብ አፍሪካው ቮዳኮምና የእንግሊዝ ቮዳፎን የሆነው ሳፋሪኮም በኢትዮጵያ ስራውን የጀመረው ባለፈው የአውሮፓውያኑ ዓመት መገባደጃ ላይ ሲሆን ከፍተኛ የህዝብ ቁጥር ባላት ኢትዮጵያ ያለውን የአገልግሎት መጠን ከአምስት ዓመት ኢንቨስትመንት በኋላ በከፍተኛ መጠን ለማሳደግ መነሳቱን የሮይተርስ ዘገባ አመልክቷል። በኢትዮጵያ እስከ 2 ሚሊዮን የሚደርሱ ቋሚ ደንበኞች ያሉ መሆኑን የድርጅቱ ዋና ስራ አስፈጻሚ ፒተር ንግዴዋ ለኢንቨስተሮች በሰጡት መግለጫ አስታውቀዋል። ድርጅቱ 150 ሚሊዮን ዶላር በመክፈል የሞባይል ፋይናንስ አገልግሎት የመስጠት ፍቃድ ማግኘቱን ስራ አስፈጻሚው መግለጫቸውንም ዘገባው ጠቅሷል። በኢትዮጵያ ያለው እድል ዝቅተኛ ግምት ሊሰጠው አይችልም ያሉት ኃላፊው በሚቀጥለው ዓመት ሩብ አጋማሽ ላይ ድርጅቱ የፋይናንስ አገልግሎት መስጠት እንደሚጀምር አስታውቀዋል። የሳፋሪኮም ገቢ እስከ መጋቢት ወር መጨረሻ ድረስ ከወለድና ከታክስ በፊት 84.99 ቢሊዮን ሽልንግ ወይም 622.6 ሚሊዮን ዶላር መሆኑን በሮይተርስ ዘገባ የተገለጸ ሲሆን ካለፈው ዓመት ጋር ሲነጻጸር በ22 ከመቶ መቀነሱ ተመልክቷል። የኩባንያው የአክሲዮን ዋጋ 3 በመቶ በመቀነስ ወደ 14.80 ሽልንግ መውረዱም ተጠቅሷል። በዓለም ዙሪያ የሚገኙ የአገር ውስጥ ተፈናቃዮች ቁጥር እስከ ዛሬ ታይቶ በማያውቅ ሁኔታ ጨምሮ 71 ሚሊዮን መድረሱን በኖርዌይ የስደተኞች ምክር ቤት የተፈናቃዮችን ሁኔታ የሚከታተለው ንዑስ ክፍል ይፋ ያደረገው ሪፖርት አመለከተ። ተደራራቢ ቀውሶች ባለፈው ዓመት በ10 ሚሊዮኖች የሚቆጠሩ ሰዎችን ከአገራቸው እንዲሰደዱ ማድረጉን ያመለከተው ሪፖርት በተለይ በዩክሬን ያለው ጦርነት የተፈናቃዮች ቁጥር በከፍተኛ ሁኔታ እንዲጨምር ማድረጉንም ጨምሮ አስታውቋል። በአሶሲየትድ ፕሬስ እና በአጃንስ ፍራንስ ፕሬስ የተጠናቀረውን ዘገባ ስምኝሽ የቆየ ታቀርበዋለች።
እንደ አውሮፓውያን አቆጣጠር በ2022 እስከ ዛሬ ከተመዘገበው ከፍተኛ ቁጥር መሆኑ የተገለጸው 71 ሚሊዮን የሀገር ውስጥ ተፈናቃዮች ቁጥር በቀደመው ዓመት ከነበረው ጋር ሲነጻጸር የ20 ከመቶ ብልጫ አለው። የሀገር ውስጥ ተፈናቃዮችን ሁኔታ የሚከታተለው የኖርዌይ የስደተኞች ምክር ቤት ያወጣው ሪፖርት እንዳመለከተው እጅግ ከፍተኛ ቁጥር ላለው መፈናቀል ምክንያት የሆነው በዩክሬን የሚካሄደው ጦርነትና ፓኪስታንን ያጥለቀለቀው ትልቅ የጎርፍ አደጋ ነው። በዲሞክራቲክ ሪፐብሊክ ኮንጎና በኢትዮጵያ የሚካሄዱ ግጭቶችን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት የሚታዩ አለመረጋጋቶች ምክንያት ወደ 16.5 ሚሊዮን የሚጠጉ ሰዎች ባለፈው ዓመት መፈናቀላቸውን ሪፖርቱ የጠቀሰ ሲሆን ሱዳንን እያመሰ ባለው ጦርነትና ሌሎች አዳዲስ ግጭቶች ምክንያት በዓለም አቀፍ ደረጃ የሚታየው የሀገር ውስጥ ተፈናቃዮች ቁጥር በዚህ ዓመትም ሊጨምር እንደሚችል ጥናቱን ያጠናው ማዕከል ዳይሬክተር የሆኑት አሌክሳንድራ ቢላክ ይገልጻሉ።
Increasingly over the last few years we have seen that internal displacement is more and more
የሀገር ውስጥ መፈናቀል የበለጠ በተደራራቢ ምክንያቶች እየተከሰተ መሄዱን ባለፉት ጥቂት አመታት ውስጥ ይበልጥ አስተውለናል። ሰዎች ቤታቸውን ጥለው የሚሰደዱት በአንድ ምክንያት ብቻ አይደለም። በተደራራቢ የፖለቲካ፣ ማህበራዊ፣ ኢኮኖሚያዊና አሁን ደግሞ እየጨመረ የሄደው የአካባቢ ሁኔታዎች ምክንያት ነው። በምግብ ዋስትና ላይ ያተኮረው የዘንድሮ ሪፖርትም የምግብ ዋስትና እጦት በአንዳንድ ሁኔታዎች ለመፈናቀል ዋና ምክንያት መሆኑን አለበለዚያም የሚያባብስ መሆኑን አሳይቷል።
በዩክሬን፣ ሶሪያ፣ ኢትዮጵያና ሌሎችም አካባቢዎች ግጭቶች ከተካሄዱ ከአንድ ዓመት በኋላም የአውሮፓውያኑ 2023 አለመረጋጋቶችን ማስተናገዱን ቀጥሏል። የተባበሩት መንግስታት ድርጅት የስደተኞች ተቋም ባለፈው ዓመት እንዳስታወቀው በሱዳን ጦርና ተቀናቃኙ ፈጥኖ ደራሽ ኃይሎች መካከል እየተካሄደ ያለው ግጭት በሳምንታት ጊዜ ውስጥ 700 ሺህ ሰዎችን አፈናቅሏል። ባለፈው ዓመት ለሶስተኛ ተከታታይ ዓመት የቀጠለው ላኒና የተሰኘው የአየር ሁኔታ ክስተትም እንዲሁ አደጋ ለሚያስከትለው መፈናቀል ዋነኛ ምክንያት ሆኖ መቀጠሉን ማከሉ የገለጸ ሲሆን በተለይ በፓኪስታን፣ ናይጄሪያና ብራዚል የተከሰተው የጎርፍ አደጋ ላስከተለው ከፍተኛ መፈናቀልና በሶማሊያ፣ ኬንያና ኢትዮጵያ ለታየው አስከፊ ድርቅ አስተዋጽኦ ማድረጉን አብራርቷል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል ትናንት ሌሊቱን በጋዛ ሰርጥ የአየር ድብደባዎችን ማካሄዱንና በጥቃቱም ዛሬ ሐሙስ ማለዳው ላይ የጂሃዲስቶቹን የሮኬት ተኳሽ ቡድን መሪ መግደሏን የሀገሪቷ ጦር አስታውቋል። የአየር ድብደባዎቹ የተካሄዱት በዌስት ባንክ የተካሄደውን የእስራኤል ጥቃት እንዲሁም ከፍልስጤማውያን ድንበር ተሻግረው የሚለቀቁ ሮኬቶችን ተከትሎ ለበርካታ ቀናት በሚታየው ሁከትና ብጥብጥ ውስጥ መሆኑ ተነግሯል። የሁለቱም ወገን ባለስልጣናት ግብጽ የተኩስ አቁም እንዲኖር ለመሸምገል እየሰራች መሆኑን አስታውቀዋል። ካለፈው ማክሰኞ አንስቶ በተነሳው ሁከት 3 የጂሃዲስቶች አዛዦችና 10 ሰላማዊ ዜጎችን ጨምሮ ቢያንስ 23 ፍልስጤማውያን መገደላቸው ተመልክቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ረቡዕ በቴሌቪዥን ባሰሙት ንግግር ከእስራኤል ወገን አንድም ሰው ላይ ጉዳት አለመድረሱን ተናግረዋል። የጣሊያን ፖሊስ ትናንት ረቡዕ 29 ተጠርጣሪ ህገወጥ የሰዎች አዘዋዋሪዎች መያዙን አስታወቀ። ተጠርጣሪዎቹ ለአመታት ድንበር ተሻጋሪ ፍልሰተኞችን በባህር ወደ ጣሊያን አስርገው ካስገቡ በኋላ ወደ ሰሜን አውሮፓ ሲያጓጉዟቸው እንደኖሩ ባለስልጣናቱ ተናግረዋል። ተጠርጣሪዎቹ ህገወጥ አስተላላፊዎቹ የተያዙት ብዙዎቹ ፍልሰተኞች ከቱርክ ወይም ግሪክ ተጓጉዘው ለመጀመሪያ ጊዜ ይደርሱበታል በተባለውና በጣሊያኑ ባህረ ገብ ጫፍ በምትገኘው የካላብሪያ ደሴት በአቃቢያን ህጎች መሪነት ለአራት ዓመታት ያህል በተካሄደ ክትትል መሆኑ ተጠቅሷል። ፍልሰተኞቹ ለህገወጥ አዘዋዋሪዎቹ እስከ 15,000 ዩሮ ወይም 16,500 ዶላር እንደሚከፍሉም መርማሪዎቹ ገልጸዋል። በቁጥጥር ስር የዋሉት ተጠርጣሪዎች ህገወጥ ስደተኝነትን በመርዳትና ወደ 30 ከሚጠጉ የባህር ጉዞዎች ጋር በተያያዘው የህገወጥ የገንዘብ ዝውውር ሊከሰሱ እንደሚችሉ ፖሊስ አመልክቷል። አብዛኞቹ የባህር አስተላላፊዎች ወይም የጀልባ ላይ ሰራተኞች ከዩክሬን ወይም ከቀድሞ የሶቪየት ህብረት አገሮች መሆናቸው ሲገለጽ፣ የዝውውር መስመሩን የሚመሩት ዋነኞቹ ተጠርጣሪዎች ደግሞ ከኢራቅና ኩርድ አካባቢዎች መሆናቸውን የጣሊያን ባለስልጣናት አስታውቀዋል። አብዛኞቹ ተጓዦች ከእስያ ወይም መካከለኛው ምስራቅ መሆናቸውን ፖሊስ ገልጿል። በመጨረሻም እንግሊዝ በዩክሬኑ ወረራ በከፍተኛ ደረጃ ተሳታፊ ሆኗል የተባለውን የሩሲያን የግል ቅጥር ወታደራዊ ቡድን ዋግነርን በሽብርተኝነት ለመፈረጅ እየተዘጋጀች መሆኑን ዘ ታይምስ ኦፍ ለንደን የተባለው የአገሪቱ ጋዜጣ መንግስታዊ ምንጮችን ጠቅሶ ዘግቧል። የአውሮፓ ህብረትና ዩናይትድ ስቴትስም እንዲሁ ዋግነርን ለመፈረጅ እየተነጋገሩበት መሆኑ ተገልጿል። ይህ እርምጃ ቡድኑን እንደ እስላማዊ መንግስት ወይም አልቃይዳ በተመሳሳይ ምድብ ውስጥ ይከተዋል ተብሏል። የዋግነር ቅጥር ወታደራዊ ቡድን አባላት አብዛኞቹ ከሩሲያ እስር ቤቶች የተመለመሉ መሆናቸው ሲነገር፣ ቡድኑ የሩሲያን ጦርነት በዩክሬን የባክሙት ከተማ እያስፋፋ መሆኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ግንቦት 3 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በሶማሌ ክልል ውስጥ የጣለው የበልግ ዝናብ ባስከተለው ጎርፍ የ44 ሰዎች ሕይወት ማለፉን ክልሉ አስታወቀ። የ19 ሺህ እንስሳትም ሞተዋል። በሸበሌ በገናሌና በዳዋ ወንዞች ተፋሰስ ዙሪያ የሚኖሩ በሺዎች የተቆጠሩ ነዋሪዎችን መፈናቀላቸውን የክልሉ የአደጋ መከላከልና ዝግጁነት ቢሮ የአደጋ ቅድመ ማስጠንቀቂያ ቢሮ አስታውቋል። አዲስ ቸኮል ዝርዝር አለው።
በጎርፍ አደጋው በሶማሌ ክልል 38 ወረዳዎች ውስጥ የሚገኙ 211 ቀበሌዎች ተጎጂ መሆናቸውን የአደጋ መከላከልና ዝግጁነት ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ የሆኑት አቶ በሽር አረም ተናግረዋል። በአደጋው ህይወታቸውን ካጡት 44 ሰዎች መካከል 15ቱ በጭነት መኪና ተሳፍረው የነበሩና ከነተሽከርካሪው በወንዝ የተወሰዱ ሲሆኑ፣ ቀሪዎቹ ደግሞ በድንገተኛ አደራሽ ጎርፍና በወንዞች ሙላት በተለያዩ አካባቢዎች ተወስደው መሞታቸውን አስታውቀዋል።
አውበሬ ወረዳ አካባቢ ጅግጅጋ ጫት ከጭኖ ወደ ሶማሌላንድ ሲጓዝ የነበሩ ሰዎች በዚህ አይሱዚ መኪና ላይ ተሳፍሮ ወደዛ እየሄዱ ያሉ ሹፌሩና ሰዎቹ የውሃውን መጠንና ስፋት እያዩ ለማለፍ ሲሞክሩ መኪናም ተወስዶ ሰዎቹም እዛ ላይ የሞቱ ሰዎች ናቸው፣ ወደ 15። ሌሎቹ ደግሞ በተለያዩ አካባቢዎች በዚህ በጎርፍና በከባድ ዝናብ እንዲሁም በውሃ ማጠራቀሚያ ዳሞችና ብርካዎች ወድቆ የሞቱ ልጆች፣ ህጻናት እንዳሉ ነው።
በክልሉ ባሉ ሶስቱ ወንዞች ማለትም ሸበሌ፣ ገናሌና ዳዋ መሙላት ሳቢያ የሸበሌ፣ ዳዋ፣ ሊበንና አፍዴር ዞኖች የጥቃት ዋነኛ ተጎጂዎች ሲሆኑ ቆራሄ፣ ፋፈንና ጀረር ዞኖችም በደራሽ ጎርፉ በልዩ ልዩ መጠን የሚገለጽ ጉዳት እንዳስተናገዱ አቶ በሽር አረብ ለአሜሪካ ድምጽ አስታውቀዋል። በአጠቃላይ ከ51,000 በላይ አባወራዎች ተጎጂ መሆናቸውን የገለጹት አቶ በሽር ከ30,000 በላይ አባወራዎች መፈናቀላቸውን፣ ከ19,000 በላይ እንስሳት መሞታቸውን አስታውቀዋል።
ወደ 51,431 አባወራ በዚህ ጎርፍ ምክንያት አፌክትድ የሆኑ ማህበረሰብ እንዳሉ ነው መረጃው የሚያሳየው። ከነዚህ 61,431 አባወራዎች ውስጥ ደግሞ 30,556 አባወራዎች እንደተፈናቀሉ ነው መረጃው የሚያሳየው። ከዚህም ውጪ ወደ 19,686 ቁም እንስሳት በዚሁ በከባድ ዝናብ እና በጎርፍ ምክንያት እንደሞቱ ነው መረጃው የሚያሳየው።
የእንስሳቱ አቅም አስቀድሞ በድርቅ የተዳከመና በዝናቡ ወቅትም ጎርፉን መቋቋም አቅቷቸው መሞታቸውን ያስረዱት አቶ በሽር በሶስቱ ወንዞች ተፋሰስ አካባቢ የነበረ የሰብል ልማት ላይም ጉዳት መድረሱን ገልጸዋል።
እና የማሳና የምርት ብልሽት እንዳለ ነው መረጃው የሚያሳየው። ወደ 44,965 ሄክታር ከበልግ ዝናብ በፊቱ ተሰርቶ የነበሩ ሸበሌ ወንዝ አካባቢ የሚገኙ ሪቨሪን አካባቢ ወንዙ ውሃ ሲሰሩ የነበሩ ማሳዎች እና እርሻ እንደተበላሸ እና በዚህ አካባቢ ከባድ ክሳራ እንደደረሰ ኢንፎርሜሽን የሚያሳየው እንዲሁም በዳዋ አካባቢ ያለው የአርሶ አደር ማህበረሰብ ላይ እንደደረሰ ነው መረጃ ያለው።
የሶማሌ ክልል በጎርፍ የተፈናቀሉ ሰዎችን ለመደገፍ የምግብ አቅርቦት መጀመሩን አስተባባሪው አመልክተዋል።
ይህም በሸቤሌ አካባቢ የተፈናቀሉ ሰዎች እንዲሁም በሌሎችም እነዚህ ጎርፍ የደረሰባቸው ከ30,566 አባወራዎች ውስጥ ወደ 10,000 በጣም የተጎዱ 10,000 አባወራዎች ጋር መድረስ ይችላል። እነዚህ ለእነሱም የምግብና እንዲሁም የምግብ ነክ ያልሆኑ ቁሳቁሶችን ማድረስ ተችሏል። ለሌሎችም ደግሞ ታቅዶ የሚሰራበት ነው ያለው። ግን እሱም ሆኖ የሪሶርስም ጋፕ አለ። እሱንም ከፌዴራል መንግስት ጋር ተነጋግረን ከፌዴራል ዲዲአርምሲ ጋር ለመቅረፍ በሚቀጥሉት ሳምንታት ለመቅረፍ ተስማምተናል። ያለውን የችግሩ መጠንም ሪፖርት ለነሱ አስገብተናል።
ከ31,000 በላይ ለሚሆኑ ተፈናቃዮች የመጠለያ ድንኳን አቅርቦት አለመኖሩንና ይህንንም ችግር ለመፍታት ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን አቶ በሽር ሳይጠቅሱ አላለፉም።
የሚያስፈልግ ነገር አለ። በተለይ አሁን በእነዚህ በተፈናቀሉ ሰዎች ቤታቸውን ትቶ የወጡ ሰዎች ስለሆኑ ሞስትሊ እኛ አሁን የምግብ ድጋፍ እያደረግን ነው ያለ ነው በብዛት። ግን የምግብ ነክ ያልሆኑ ቁሳቁሶች መጠለያ ስቲል አድሬስ ያልተደረጉ ነገሮች ነው እና እነዚህ ይህንንም ነገር ከለመቅረፍ በክልሉ ውስጥ የሚሰሩ ድርጅቶችም እንዲሁም ለፌዴራል መንግስት ሪፖርቱም ሁኔታውም አላቸው። አንዳንድ ድርጅት እንቅስቃሴ ጀምረዋል እዛ አካባቢ ለህዝቡ ለመርዳት። ዩኤንኤችሲአር አሁን ወደ 3,000 ገደማ ለሚሆን አባወራዎች የመጠለያና እንዲሁም ሌሎች ቁሳቁስ ድጋፍ ለማድረግ ወስኖ እዛ አካባቢ ወደ ቀላፎና ኢስቴማ ቤርአኖና አዳሌ አካባቢ ስራ ጀምሯል። ዛሬ የቤኔፊሽሪ ሬጅስትሬሽን ጀምሯል። እንዲሁም ሌሎችም ድርጅቶች ይህንን እንዲያጠናክሩና እንዲቀጥሉ መረጃውና ኢንፎርሜሽን ሼር ተደርጓቸዋል።
መኖሪያቸው በጎርፍ የተጥለቀለቀባቸውን ከጎርፉ አካባቢ በጀልባ የማውጣት ስራ እየተሰራ ነው ያሉት አቶ በሽር ምግብ ነክ ድጋፎችን ባሉበት አካባቢ ከመከላከያ ሰራዊት አባላት ጋር በመተባበር በሄሊኮፕተር የማድረስ ስራ እየተሰራ ነው ብለዋል። አሁን በምንገኝበት የግንቦት ወር ጎርፉ ተጠናክሎ ሊቀጥል እንደሚችል የአየር ትንበያ ውጤቶች ያመለክታሉ ያሉት አቶ በሽር ከዚህ አንጻር አስፈላጊውን ጥንቃቄ ማድረግ እንደሚገባ አሳስበዋል። የበልግ ዝናብ ተጠቃሚ በሆኑ የአገሪቱ ልዩ ልዩ አካባቢዎች ከመጠን ያለፈ ዝናብ በመዝነብ ላይ ስለመሆኑ ሲዘገብ፣ በአንዳንድ አካባቢዎችም በደራሽ ጎርፍ የሰው ህይወት እያለፈና የንብረት ውድመት እያጋጠመ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በደቡብ ክልል በአማሮ ልዩ ወረዳ በተከሰተ የኮሌራ ወረርሽኝ ባለፉት 48 ሰዓታት ውስጥ 4 ሰዎች መሞታቸውን የወረዳው አስተዳደር ጤና ጥበቃ ጽሕፈት ቤት አስታወቀ። በቡርጂ ልዩ ወረዳ ደግሞ 3 ሰዎች በወረርሽኙ ሕይወታቸው ማለፉን የወረዳው ጤና ጥበቃ ጽሕፈት ቤት አስታውቋል። የአካባቢዎቹ ባለስልጣናት ቀጠናው በወረርሽኙ መበከሉንና አስጊ መሆኑን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የአማሮ ልዩ ወረዳው ጤና ጥበቃ ጽሕፈት ቤት የበሽታ መከላከልና ጤና ማጎልበት ዋና ስራ ሂደት የማህበረሰብ ተግባቦትና የጤና ኤክስቴንሽን አስተባባሪ አቶ አክልሉ ካለ በስልክ ለአሜሪካ ድምፅ እንደገለጹት በወረዳው በተከሰተ የኮሌራ ወረርሽኝ ሰዎች ሞታቸውን አረጋግጧል።
ህይወቱ ያለ ቡርጂ ዘሶያማ ትላንት ህይወቱ አልፎ ያመጣ ነው። 1.03 ነው እስካሁን ያለውና ያው እንደ ህክምና ሪፖርት ከሆነ እኛ ጋር በእኛ ወረዳ ስር ካሉት ቀበሌ ህይወታቸው እንግዲህ ያለፈው 3 ነው ብለን እንይዛለን። ግን ያው ያኛውም የኛ ሰው ስለነበረ ከሞያሌ ነው ወደዚህ ሲመጣ አቅቶት እዛ ሲታከም ቆይቶ ህይወቱ ያለፈውና 4 ነው እንግዲህ የኛ ሰው ህይወቱ ያለፈው። ሌሎች አሁን ህክምና ላይ ያሉ አሉ።
በወረርሽኙ 3 ሰዎች የሞቱበት የሮ ቀበሌ ውስጥ ሌሎች 3 ሰዎች በጠና መታመማቸው ነው አቶ አክልሉ ተናገሩት።
3 ኦልሬዲ ክሪቲካል በጣም አደገኛ ሁኔታ ውስጥ ያሉት እንዳሉ ያንን ነግረዋል። ቅድም ያልኩ ታኪሞ ድኖ የሄዱት 2 ከኮምቦልቻ የመጡት አሉ።
ከሟቾቹ ውስጥ አንደኛው ከሞያሌ ተነስቶ በቡርጂ አድርጎ ወደ አማሮ ኬለ እየሄደ የነበረም የወረዳው ነዋሪ መሆናቸውን የተናገሩት አቶ አክልሉ በቡርጂ ጤና ጣቢያ ሲታከም ቆይቶ እዛው ህይወቱ ማለፉን ተናግሯል። ስለዚህ ሁኔታና በወረዳው ተዛምቶ እንደሆነም የተጠየቁት የቡርጂ ልዩ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ትምህርት ኃይሉም በወረዳው ወረርሽኙ መከሰቱን አረጋግጠው ሰዎችም ሞተዋል ብሏል።
እኛ ጋር 2 ቀን ሲታከም ከቆየ በኋላ ነው የሞተው እና አንደኛ ዲሃሪያ ኮሌራው ነበረበት፣ ቀጥሎ ሁለተኛ ደግሞ ኒሞኒያ ነበረበት። ስለዚህ አሁን ባለው ነባራዊ ሁኔታ እንግዲህ አንደኛው እሱ ነው። 2 ቦታ ነው እኛ ጋር የተከሰተው በክላስተር ደረጃ። አንደኛው ሶያማ ክላስተር ነው፣ አንደኛው ደግሞ ዋር ወይም ደግሞ በረክ ክላስተር የሚባለው ነው። አሁን በእጃችን 3 ኬዝ አለ። እንግዲህ በዛም አንደኛው ቀጥታ እዛው ሳይት ላይ ነው ህይወቱ አልፎ የመጣው፣ ነገር ግን ሂስትሪ ነው የተወሰደው። ይሄ ነው አንደኛው። በማግስቱም ደግሞ በተመሳሳይ እንደዚሁ 1 ኬዝ መጡ። ጤና ተቋም ላይ 5 ደቂቃ ብቻ እንዳረፈ ህይወቱ አልፎ
ከምዕራብ ጉጂ ዞን ጋላና ወረዳ ኮምቦልቻ ቀበሌ ወደ አማሮ ኬሌም የመጀመሪያ ደረጃ ሆስፒታል የገቡ 2 ሰዎች ሕክምና ከተደረገላቸው በኋላ ድነው ወደ ቤታቸው መመለሳቸውን የአማሮ ልዩ ወረዳ የጤና ጥበቃ ጽሕፈት ቤት የበሽታ መከላከልና የጤና ማጎልበት ዋና ስራ ሂደት የማህበረሰብ ተግባቦትና የጤና ኤክስቴንሽን አስተባባሪ አቶ አክልሉ ገልጸዋል። በአካባቢዎቹ የኮሌራ ወረርሽኝ በፍጥነት እየተዛመተ ነው ሲሉ አቶ ትምህርት ተናግሯል።
እውነቱን ለመናገር አሁን ባለው ነባራዊ ሁኔታ በጣም ከባድ ነው። እንግዲህ ዛሬ ጠቅላላ ስናሳውጭ ቆይተናል። ትራንስፖርቴሽን ሁሉ ልናቆም እንገደዳለን። ይሄ ብቻ ሳይሆን ደግሞ አድቮኬሲ ነው ትልቁ ነገር። እዚህ ቲም ተዋቅሮ ሁሉም ነገር እንግዲህ ለመቀበል ተዘጋጅተናል። የህክምና ቲሙም ከክልል አሁን እዚህ መጥቷል። ነገር ግን ደግሞ ፌዙ ተከሰተ የተባለበት ወይም ሩት ኮዙ ያለው ታች በረሃው ላይ ስለሆነ ከዚህ ከሶየማ ከሆነ በእግር የ7 ሰዓት መንገድ ነው። ከዛ ደግሞ እንደነገርኩ አዋር ክላስተር ላይ ከሄድክ በእግር በተመሳሳይ የ4 ሰዓት መንገድ ነው። ይህን ትንሽ ኬዙን ውስብስብ ያደርገዋል። አሁን የእኔ ሰርቬላንስ ሰራተኛ ታች ወርዷል። ቀጥታ ሰዎቹ ለጊዜው ወደ ላይ ወጥተው የሚታከሙበት ሁኔታ እንዲፈጠር እና ኤሪያው በራሱ ዲስኢንፌክት እንዲደረግ የሚል ነገር ነው እንግዲህ የተነጋገር ነው። እና
የተባበሩት መንግስታት ድርጅት ኦቻ ሰሞኑን ባወጣው ሪፖርት እንደ አውሮፓውያኑ አቆጣጠር ካለፈው አመት ነሐሴ ወር አንስቶም የደቡብ ክልልን ጨምሮ በሌሎችም ክልሎች በተከሰተው ወረርሽኝ ከ4000 በላይ ሰዎች መያዛቸውና 71 ሰዎች መሞታቸውን አስታውቋል። የልዩ ወረዳዎቹ የጤና ጥበቃ ጽሕፈት ቤት ባለሙያዎች ከደቡብ ክልል ጤና ቢሮ ከመጡ ቡድን ጋር የሕክምና መድኃኒትና ቁሳቁሶችን ይዘው ወረርሽኙ ወደ ተከሰቱባቸው አካባቢዎች መንቀሳቀሳቸውን አስታውቀዋል። ሕብረተሰቡ ንጽህናውን በመጠበቅ ምግብ አብስሎ ብቻ በመብላትና የሚጠጡትን ውሃ በማፍራት በሽታውንም እንዲከላከሉት አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በተከታዩ ዘገባ ደግሞ ወደ አማራ ክልል ይሆናል የምናልፈው። በአማራ ክልል ርዕሰ መዲና በሆነችው ባህር ዳር ከተማ ለወራት የዳታ የኢንተርኔት አገልግሎት በመቋረጡና በማህበራዊ ሚዲያ በተጣለው እገዳ በከተማዋ ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ ከመፍጠሩ ባለፈ የነዋሪዎችን መረጃ የማግኘት መብት መገደቡን ነዋሪዎች ገለጹ። የአሜሪካ ድምጽ ያነጋገራቸው ነዋሪዎች እንደገለጹት በአማራጭ ባለገመድ የኢንተርኔት አገልግሎት ለማግኘት በቤታቸው ቢያስገቡም በተለይ በዚህ ሳምንት ፍጥነቱ እጅግ ዝቅተኛ በመሆኑ ስራቸውን ማከናወን እንዳልቻሉ ጨምረው ገልጸዋል። አስቴር ምስጋናው ዝርዝር አላት።
ወይዘሮ ዘላለም ጌታቸው የባህር ዳር ከተማ ነዋሪ ሲሆኑ የአራት ልጆች እናት ናቸው። ካራቱ ልጆቻቸው ሁለቱ ኢንተርኔትን በመጠቀም የኦንላይን ትምህርት በመስጠት ኑሯቸውን ይመሩ እንደነበር ይናገራሉ። የዳታ የኢንተርኔት አገልግሎት ለወራት በመቋረጡ የልጆቻቸው ገቢም መቋረጡን ይናገራሉ። አማራጭ የባለገመድ የኢንተርኔት አገልግሎት በቤታቸው ቢያስገቡም ፍጥነቱ ዝቅተኛ እንደሆነባቸውና ልጆቻቸው ስራ መስራት እንዳልቻሉ ይናገራሉ።
ልጆቼ ኦንላይን ያስተምራሉና ሁለት ልጆቼ 6600 ብር ማለት ነው እንግዲህ አመት ገዛን ለሶስት ወር ያል ተቋርጧል። የማስተማርንቱ ሁሉ ተቋርጧል። የሚያስተምሯቸው ሰዎች በቃ በዛ ስለሆነ የሚገናኙት ኦንላይን ስለሆነ የሚገናኙት በቃ በስልክ ዝም ብሎ የማውራት ምናምን ካልሆነ በስተቀር ለረጅም ጊዜ ተቋርጧል። ባለማስተማራቸው ደግሞ የሚያገኙት ቀርቷል። ጠልና ብዙ ነገር ነው ያጣነው።
ወይዘሮ ዘላለም በሚሰሩበት መስሪያ ቤትም በተለይ በዚህ ሳምንት የኢንተርኔት ፍጥነቱ ዝቅተኛ በመሆኑና በመቆራረጡ ስራ እየሰሩ እንዳልሆነ ገልጸዋል።
አሁንም ቢጀመርም ብዙ ችግሮች አሉ። በስራችንም ላይ ብዙ ችግሮች ገጥመውናል። አሁን እኔ እንደ ትንሹ እንደ ግለሰብ ተናገርኩኝ፣ ትልልቅ ድርጅቶች፣ ትልልቅ መስሪያ ቤቶች፣ ትልልቅ ካምፓኒዎች በጣም እየተቸገሩ ነው። አሁን ለምሳሌ አሁን ራሱ የኬብሉ ማለት የሚባለው እኔ ቪዲዮ አያወርድም፣ ምስሎች አያወርዱም። በተለይ አሁን ሚዲያ ላይ የሚሰሩ ሰዎች በጣም እንደሚቸገሩ ነው እና በርካታ ስራዎች እየተባሉና ራሱ ቴሌም ያጣል።
ሌላው አስተያየት ሰጪ በተሰማራበት የአክሲዮን ንግድ ስራ እንደ ቴሌግራም በመሳሰሉ የማህበራዊ ትስስር ገጾችን በመጠቀም መረጃ ይለዋወጥ እንደነበር የሚናገረው ወጣት አለም የተረፈ ለወራት ያህል የዳታ ኢንተርኔት አገልግሎት በመቋረጡ የንግድ ስራው አብሮ መቋረጡን ይናገራል። ፈጣን የኢንተርኔት አገልግሎት ይጠቀማሉ በተባሉ ተቋማት በር ላይ ቆሞ ለመጠቀም ቢሞክርም ፍጥነቱ ዘገምተኛ እንደሆነ ነግሮናል።
ጥር ወር አጋማሽ ከጥምቀት ማግስት ጀምሮ እስካሁን ድረስ የለም። በተለይ በባህር ዳር ከተማ በተለየ ሁኔታ እንግዲህ በሌሎችም ከባህር ዳር ወጣ ባሉ ከተሞች ኢንተርኔት በሙሉ በሙሉ ተከፍቶላቸው ይጠቀማሉ። በባህር ዳር ከተማ ግን ዋይፋይ እንደዚህ በግላቸው ያስካስገቡት እና በተቋማት ደረጃ ከሚገኙት በስተቀር በግል የዳታ አገልግሎት ኢንተርኔት አገልግሎት የለም። ይሄ ደግሞ ከፍተኛ ችግር እየፈጠረ ነው። በአጠቃላይ በመረጃም በመለዋወጥ ዘርፍ ብቻ ሳይሆን የኢኮኖሚ ስርዓቱንም በእጅጉ እየጎዳዎች ይገኛል። እንግዲህ የተለያዩ የማህበራዊ ሚዲያዎችን በመጠቀም በተለይ ቴሌግራም በመጠቀም የራሳችንን ቢዝነስ የምናስኬድ ሰዎችም ነበርን። እንግዲህ ይሄ ኢንተርኔት በመቋረጡ ምክንያት ቢዝነሱ ተቋርጦብናል። ብዙዎቻችንም ዋይፋይ ወደሚሰሩ ተቋማት በር ላይ ሄደ በመጠቀም እንደዚሁም ደግሞ ከአንዳንድ ዋይፋይ ቀድሞ ካስገቡ ጓደኞቻችን ቤትም ሂደን በመጠቀም አገልግሎቱን ለማግኘት እየሞከርን ነው። ይሄ ሙኖ ግን በምንፈልገው መልኩም አይደለም። ያም ቢሆን ራሱ የኢንተርኔት ፍጥነቱ በጣም የወረደና ያናነሰ ነው። ያም ዋይፋይ ሆኖ ራሱ ቀላሉ ነገር ልንገርሽ፣ ቪዲዮ ምናምን ተይው፣ ፎቶ ለማውረድ በትንሹ እስከ አንድ ሰዓት ትቆያለሽ። ለምሳሌ ባንክ ትራንዛክሽን የተላከልሽን ቁጥር ለማረጋገጥ ፈልገሽ የተላከልሽ ሪፖርቱን በቴሌግራም የተላከልሽን ቼክ ለማድረግ እና ለማውረድ 5 ሜጋባይት ናት፣ ግን የምትቆየው ግን እስከ 1 ሰዓት። እንግዲህ ይሄ ሀሳብን በነጻነት የመግለጽን መረጃ እንደ ልብ ማግኘትን ሌሎች ነገሮችን ሁሉ እየገደበብን ይገኛል።
ከየካቲት ወር መጀመሪያ ጀምሮ የኢንተርኔት መዘጋት በዋናነት የሞባይል ዳታና ተንቀሳቃሽ ዋይፋይ ላይ ያነጣጠረ ቢሆንም ሁሉም የኢንተርኔት ተጠቃሚዎች ፌስቡክ፣ ሜሴንጀር፣ ቴሌግራም፣ ቲክቶክ እና ትዊተርን ጨምሮ የማህበራዊ ሚዲያ መድረኮች መዘጋታቸውን የጠቆሙት ሌላው አስተያየት ሰጪ አቶ ዳንኤል ኃይሌ ለወራት ተቋርጦ የነበረው የዳታ ኢንተርኔት አገልግሎት ትናንት ቢለቀቅም አሁንም አጋዥ የሆኑ መተግበሪያዎችን መጠቀም ግድ እንደሆነባቸው ገልጸዋል።
ኢንተርኔት እንግዲህ እንደሚታወቀው ከተቋረጠ ብዙ ጊዜ ሆኖታል። በተለይ ዳታ ተቋርጧል። ባለገመድ ዋይፋይ ነው የምንጠቀም የነበረው። እሱም በጣም ደካማ ነው፣ ዶክመንቶችን አይልክም እንደዚሁ። ትላንትና ደግሞ ዳታ ተለቋል ተብሎ ደስ ብሎን ነበር። ሆኖም ግን ዳታው እንደ በፊቱ ብቻውን አይሰራም፣ አጋዥ የሆኑ መክፈቻዎችን ይፈልጋል። ለምሳሌ እነ ፒስፎን እነ ቪፒኤን ከሌሉ በስተቀር አይሰራም እና አሁንም በጣም በተለይ በዚህ ኢንተርኔት ስራ በመሳሰሉት የሚሰሩ ሰዎች በዚህ የሚተዳደሩ ሰዎች ገቢያቸው በጣም ቀንሷል። መስራት አይችሉም እና ሙሉ በሙሉ ያለ ቪፒኤን ያለ ፒስፖን የሚሰራበት መንገድ ቢፈጠር እንደገና ደግሞ እነዚህ ባለገመዶቹ ደግሞ የሚጠነክሩበት መንገድ ቢፈጠር።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በዚህ ሳምንት ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት በሀገሪቱ ያለው የማህበራዊ ሚዲያዎች እገዳ እንዳሳሰባቸው ገልጸዋል።
በተወሰኑ ማህበራዊ ሚዲያዎች ላይ የተጣለው ገደብ የቀጠለ መሆኑም ያሳስባል። እንደምታውቁት ኢትዮጵያ ውስጥ ከማህበራዊ ሚዲያዎች ውስጥ አብዛኛው ሰው የሚገለገልባቸው በተለይ ፌስቡክ እና ዩቲዩብ የሚባሉት ማህበራዊ ሚዲያዎች አሁንም መንግስትም ራሱ ወይም የመንግስት መገናኛ ብዙሃንም መረጃ ከሚያሰራጩባቸው መድረኮች ውስጥ አንዱ እነዚህ ናቸው። ሆኖም ግን እነዚህ ሁለቱም ማህበራዊ ሚዲያዎች እና ሌሎችም የተወሰኑ ማህበራዊ ሚዲያዎች ኢትዮጵያ ውስጥ አሁንም ድረስ እንደታገዱ ናቸው። ያው ሰዎች እንደምታውቁት ቴክኒክ እና ቴክኖሎጂውን የሚያውቁት ሰዎች እገዳውን አልፈው የሚያዩበት የሚገለገሉበት ዘዴ ያለ መሆኑ ይታወቃል። አብዛኛው ሰው ወደዛ አይነት አጠቃቀም እንዲሄድ ተገዷል። ነገር ግን ለአብዛኛው ሰው እነዚህ ማህበራዊ ሚዲያዎች እንደተገደቡ ቀጥለዋል እና ይሄም አሳሳቢ ነው ብለን እናምናለን።
ሌላው በደንበኞች የቀረበው ቅሬታ የቅድመ ክፍያ ጉዳይ ነው። በአመቱ መጀመሪያ ለጥቅል አገልግሎት ቴሌ የዋጋ ቅናሽ ማድረጉን ተከትሎ የአመት ቅድሚያ ክፍያ መክፈላቸውን የገለጹት ነዋሪዎቹ አገልግሎት ላላገኙበት ወራቶች ማካካሻ እንዲደረግላቸው ጠይቀዋል።
አዲስ አመቱ መቃረቡን ተከትሎ ምንበር የአመት ጥቅል መግዛት ክፍያውም ያንሳል ነው ለመናገር በግማሽ ቀንሳል እና የነበረው አክሰስን ጥሩ ስለነበረ እኔም የአመት ገዝቼ ኢንተርኔት አገልግሎት እየተጠቀምኩ ነበረ። ላለፉት 3 ወራት ግን ይሄ በመቋረጡ ምክንያት ዳታ በመቋረጡ ምክንያት ሙሉ ለሙሉ እየተጠቀምኩ አይደለም። ይሄን አክሰስ ባለማግኘቴ በጣም ቅር ተሰኝቻለሁ። ወደፊትም እንግዲህ የኢትዮ ቴሌኮም ይሄን ታሳቢ አድርጎ እንደሚያካክስልን ተስፋ አደርጋለሁ።
በመቋረጡ ብዙ ነገር አጣናል። ይሄ ብቻ አይደለም፣ ገንዘባችንን እንግዲህ የከፈልን በመሆናችን ያንን መካካሻ ያደርግልናል ብለን እናስባለን።
በተነሱት ቅሬታዎች ዙሪያ መረጃ ለማግኘት ወደ ኢትዮ ቴሌኮም ከፍተኛ የስራ ኃላፊዎች የእጅ ስልክ ላይ ደጋግመን ብንደውልም ስልካቸው ባለመነሳቱ አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከአማራ ክልል ደግሞ የምናልፈው ወደ ትግራይ ክልል ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ የትግራይ ክልል ቅርንጫፍ ጽህፈት ቤቱን ስራ አስጀምሯል። ቦርዱ የትግራይ ክልል ቅርንጫፍ ጽህፈት ቤቱን ስራ ማስጀመሩን ያስታወቀው ከሶስት ዓመታት የስራ መስተጓጎል በኋላ መሆኑም ተገልጿል። ሙልጌታ ጽብሃ ተጨማሪ አለው።
ከሰሜን ኢትዮጵያ ጦርነትና ከተዘጋ ከሶስት ዓመታት በኋላ በትግራይ ክልል መቀለ ከተማ የሚገኘው ቢሮውን የከፈተው የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ክልሉ የላካቸው ባለሙያዎች ከፖለቲካ ፓርቲ አመራሮች ጋር ተነጋግረዋል። ከመገናኛ ብዙሃንና ከሲቪል ማህበረሰብ ተወካዮች ጋርም ተወያይቷል። ከውይይቱ ተሳታፊዎች አንዱ የትግራይ ክልል የሲቪል ማህበረሰብ ህብረት ስራ አስኪያጅ አቶ ያሬድ በርሀ ጅማሬውን አድንቀዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ካሉት የተለያዩ ባለድርሻ አካላት ቅድመ ምርጫ ግምገማ ለማካሄድ የተዘጋጀ መድረክ ነው። በተለይም የፕሪቶሪያ የሰላም ስምምነትን ተከትሎ የተለያዩ የፌዴራል ተቋማት ትግራይ ላይ ያላቸውን እየከፈቱ መጥተዋል፣ ስራዎች ጀምረዋል። ስለዚህ ስራ መጀመራቸውን የሚያረጋግጥ ነው የዛሬው ቪዚት ማለት ነው።
በውይይቱ ላይ ተነስቷል ያሏቸው ሀሳቦች አቶ ያሬድ ሲናገሩም
ምርጫ ለማካሄድ አስቻይ ሁኔታዎች መፈጠር አለባቸውና አሁን ያለውን ሁኔታ ምንድነው የሚመስለው የሚለውን ነገር በሰፊው ዛሬ ውይይት የተደረገበት ጉዳይ ነበረ። በተለይም በፕሪቶሪያ የሰላም ስምምነት መሰረት ከትግራይ መውጣት ያለባቸው ከኢትዮጵያ መከላከያ ሰራዊት ውጭ ያሉትን ኃይሎች መውጣት አለባቸው፣ የትግራይ ግዛታዊ አንድነት ወደ ነበረበት መመለስ አለበት፣ የተፈናቀለ ህዝብ ወደ ቀየው መመለስ አለበት ወዘተ የሚሉትን እና አጠቃላይ ተቋማትን ደግሞ መጠናከር አለባቸው እና በዚህ በኩል ደግሞ የተለያዩ የሚመለከታቸው አካላት ርብርብ ሊያደርጉ ይገባል የሚለውን ሀሳብ በሰፊው ዛሬ የተነሱ ጉዳዮች ነበሩ።
በሌላ በኩል በትናንትናው ዕለት የ2015 ዓ.ም የዘጠኝ ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ያቀረቡት የቦርዱ ምክትል ሰብሳቢ አቶ ውብሸት አየለም በትግራይ ክልልና እንዲሁም በጸጥታ ምክንያት ስድስተኛ ሀገራዊ ምርጫ ያልተካሄደባቸው ሌሎች አካባቢዎች በሚቀጥለው 2016 ዓ.ም ምርጫ ለማካሄድ መታቀዱን ገልጸዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2013 እና መስከረም 20 ቀን 2014 ዓ.ም በተለያዩ ምክንያቶች ስድስተኛው ዙር የጠቅላላ ምርጫ ባልተካሄደባቸው የአፋር፣ አማራ፣ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ ደቡብና ሶማሌ ክልሎች ውስጥ በሚገኙ የምርጫ ክልሎች ውስጥ ምርጫን ለማከናወን የጸጥታ ችግር ያለባቸውና የሌለባቸውን የክልል መስተዳድሮች እንዲያሳውቁ በደብዳቤ በተደጋጋሚ በመግለጽ መረጃዎችን ያደራጀ ሲሆን በዚሁ መሰረት የምርጫ አስፈጻሚዎችን መጓደል አለመጓደላቸውን የማረጋገጥ ስራ እያከናወነ ይገኛል። በ2016 በጀት ዓመት የትግራይን ክልል ጨምሮ የስድስተኛው ዙር ቀሪ ምርጫዎችን በተለያዩ ጊዜያት ለማከናወን ዝርዝር እቅድና በጀት ለህዝብ ተወካዮች ምክር ቤት አቅርቧል።
በስድስተኛው ሀገራዊ ምርጫ የትግራይ ክልል ጨምሮ በተለያዩ የሀገሪቱ ክፍሎች ምርጫ ያልተካሄደባቸው 96 የምርጫ ክልሎች እንዳሉ ቦርዱ አስታውቋል። በትግራይ ክልል በ2012 ጳጉሜ ወር ላይ የፌዴራሉ መንግስት ያልተቀበለው ምርጫ ተካሂዶ የነበረ ሲሆን በፕሪቶሪያው ስምምነት መሰረት በምርጫው የተመሰረተው ክልላዊ አስተዳደር ፈርሶ ክልሉና የፌዴራሉ መንግስት የተስማሙለት ጊዜያዊ አስተዳደር በክልሉ መቋቋሙ አይዘነጋም። መቀለ የሚገኙት የምርጫ ቦርድ ባለሙያዎች ቡድን በነገው ዕለትም ከትግራይ ክልል ጊዜያዊ አስተዳደርና የጸጥታ አመራሮች ጋር ውይይት ያካሂዳሉ። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
በተከታዩ ዘገባ ደግሞ የሱዳንን ጉዳይ ይሆናል የምንመለከተው። በጅዳ ሳውዲ አረቢያ ንግግር ላይ ያሉት የሱዳን ተፋላሚ ወገኖች ሰብአዊ አገልግሎት ለማዳረስ እንዲቻል ጊዜያዊ የተኩስ ማቆም ስምምነት ላይ ይደርሳሉ የሚል ጥንቃቄ የተሞላበት ተስፋ እንዳላቸው የአሜሪካ ዲፕሎማቶች ትላንት ረቡዕ ለምክር ቤት አባላት አስታውቀዋል። ሚያዝያ 7 በጀመረው ውጊያ 750 ሰዎች ሲሞቱ በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን ያደረሰችንን ዘገባ እንግድ ወልድ ያቀርበዋል።
በሱዳን እየተካሄደ ያለው አራተኛ ሳምንት ነው። በሱዳን እየተካሄደ ያለው ውጊያ አራተኛ ሳምንቱን አስቆጥሯል። በፈጥኖ ድራሽ ኃይሉ አዛዥ ጀነራል መሐመድ አምዳን ደጋሎና በጦር ኃይሎች ጠቅላይ አዛዥ ጀነራል አብዱል ፈታህ አልሲሲ ተወካዮች መካከል በጀዳ ሳውዲ አረቢያ እየተካሄደ ያለው ንግግር ተስፋ የሚሰጥ ነው እየተባለ ባለበትም ሰዓት በካርቱም የተኩስ ድምጾች በመሰማት ላይ ናቸው። ቪክቶሪያ ኑላንድ በአሜሪካ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ኃላፊ ናቸው።
If this stage is successful and I talked to them,
ጥንቃቄ የተሞላበት ተስፋቸውን የገለጹልኝ የኛን አደራዳሪዎች አነጋግሬያለሁ። አሁን ያለበት የንግግር ደረጃ ስኬታማ ከሆነ የሱዳን ሕዝብ ለመታስ ሲጠይቅ የነበረውን በሲቪል የሚመራ መንግስት ለመስራት እንዲቻል ቋሚ የሆነ የተኩስ ማቆም ላይ ተደርሶ የሀገር ውስጥ የቀጠናውና ዓለም አቀፍ ጉዳይ የሚመለከታቸው አካላት የሚሳተፉበት ሰፋ ያለ ውይይት ለማድረግ ያስችላል።
አልቡርሃን ከሁለት ዓመታት በፊት የተደረገውን ወታደራዊ መፈንቅለ መንግሥት መርተዋል። ያንን መፈንቅለ መንግሥት አሜሪካ ተገቢውን አቋም አልያዘችበትም ሲሉ የሕግ አውጪው ምክር ቤት አባላት ይናገራሉ። ሴናተር ባብ ሜኔንዴዝ በምክር ቤቱ የውጭ ግንኙነት ኮሚቴ ሊቀመንበር ናቸው።
Instead of imposing sanctions, we put the democratic aspirations
of millions of Sudanese people in Sudan and the democracy of the country. We have been able to get rid of the people who are in the country.
Sudan is the only way to democracy. We have been able to get rid of the democracy. The Sudanese government has been able to get rid of the strategy of Sudan. The Republican government has been able to get Senator Jim Risch.
I call for the administration to articulate a clear vision for what it wants in Sudan.
አስተዳደሩ ለሱዳን ያለውን ራዕይ በግልጽ እንዲያስቀምጥ ጠይቄያለሁ። አሁንም መልስ እየጠበቅኩ ነው።
ሱዳንን የሚያውቁ ያላቸው ግለሰቦች ላይ ማዕቀብ እንዲጣል ዋይት ሃውስ ባለፈው ሳምንት ትዕዛዝ አስተላልፏል። ሌላው ሴናተር ዲሞክራቱ ክሪስ ቫን ሆለን በመካሄድ ላይ ያለው ንግግር ግልጽ ግብ ያለው ነው ይላሉ።
We want to see a ceasefire. We want to see a hold to give time.
ተኩስ ማቆም እንዲኖር እንሻለን። ለድርድር ጊዜ ለመስጠት ተኩስ ማቆሙ እንዲዘልቅ እንፈልጋለን። በርግጥ በስተመጨረሻ ግቡ አገሪቱን የሱዳን ሕዝብ መሻቱን ወደሚገልጽበት የዲሞክራሲ ጎዳና መመለስ ነው።
ከግጭቱ በፊትም ቢሆን ከሱዳን ሕዝብ 3 እጅ የሚሆነው ሰብአዊ እርዳታ የሚያስፈልገው የነበረ ነው። የአሜሪካው የውጭ ጉዳይ ሚኒስቴር እንደሚለው ደግሞ ሁኔታው አሁን ይበልጥ የከፋ ሆኗል። ሳራ ቻርልስ በአሜሪካ ዓለም አቀፍ ልማት ድርጅት USAID የሰብአዊ እርዳታ ኃላፊ ናቸው።
ከ700,000 በላይ ሰዎች በሀገር ውስጥ ተፈናቅለዋል። ከ170,000 በላይ ደግሞ ወደ ጎረቤት ሀገራት ተሻግረዋል። የግጭቱ ችግር በሱዳን ድንበር ውስጥ ብቻ የታጠረ አይደለም ማለት ነው። ችግሩ ቀጠናውን ይነካል። በበርካታ ሀገራት ወትሮውንም የነበረውን የሰብአዊ ችግር ያባብሳል።
ሱዳን ውስጥ ከተመዘገቡት 5000 አሜሪካውያን ውስጥ 1300 ያሉን ከአገሪቱ እንዳስወጡ የውጭ ጉዳይ መስሪያ ቤቱ ባለስልጣናት ይናገራሉ። የተቀሩት እዛው ለመቅረት መርጠዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን ነው የምናልፈው። የመጀመሪያው የሚሆነው ሳምንታዊው አካባቢና ማህበረሰብ ነው። የውሃ ሀብት አስተዳደርና በመጠጥ ውሃ አቅርቦት ስራዎች የግሉ ዘርፍ ተሳትፎ አስፈላጊ እንደሆነ ባለሙያዎች ገለጹ። በአዲስ አበባ በተካሄደ ዓለም አቀፍ የውሃ ሀብት ጉባኤ ላይ የተሳተፉ ባለሙያዎች ለአሜሪካ ድምጽ በሰጡት ቃለ መጠይቅ በኢትዮጵያ እያደገ ያለውን የመጠጥ ውሃ ፍላጎት ለማሟላት የግል ባለሀብቶች የመጠጥ ውሃ አቅርቦትና አስተዳደር ዙሪያ ሊሳተፉ ይገባል ብለዋል። ለዚህም ደግሞ መንግስት የውሃ ሀብት ፖሊሲ ማሻሻያ ሊያደርግ እንደሚገባው ገልጸዋል። በጉባኤው ላይ የተገኙ የውሃና ኢነርጂ ሚኒስቴር ተወካይ አቶ ደበበ ደፈርሶ ይህንን ሀሳብ በቀጥታ ባያንጸባርቁም መንግስት የውሃ ፖሊሲውን እያሻሻለ እንደሆነ ግን ጠቁመዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በአዲስ አበባ ለሁለት ቀናት በተካሄደው የውሃ ጉባኤ ልዩ ልዩ የአፍሪካ ሀገራት በውሃ አጠቃቀም ላይ ያላቸውን ልምድ አካፍለዋል። ባለሙያዎችም ስለ ጉዳዩ ጥናታዊ ጽሑፎችን አቅርበዋል። ከጥናት አቅራቢዎቹ አንዱ የሆኑት በደቡብ አፍሪካ የዩኒቨርሲቲ መምህርና የውሃ ሀብት ተመራማሪ ፕሮፌሰር ሰይፉ ከበደ አህጉሪቱ ከፍተኛ የውሃ ሀብት ቢኖራትም ወንዞቿ አመቺ ባልሆነ መልክዓ ምድር ውስጥ ስለሚያልፉ በቀላሉ ሊለሙ አይችሉም ብለዋል።
አፍሪካ ያለው የውሃ ሀብት አስቸጋሪ፣ ያልተገሩ ወንዞች፣ በጊዜ እና በወቅት በጣም ተለዋዋጭ ባህሪ ያላቸው የውሃ አካላት፣ የተፈጥሮ አቀማመጣቸውም ደግሞ አስቸጋሪ የሆኑ ለምሳሌ አባይ ወንዝን ብናይ በጓጽዮንና በአባይ ድልድይ መካከል የ1000 ሜትር ከፍታ ልዩነት ነው ያለው። ገደል ውስጥ ነው ወንዙ ያለው ማለት ነው። ይሄ አስቸጋሪ የውሃ ይዘት ለድህነት አገራትን ተጋላጭ ያደርጋል።
የዚህ አይነት ባህሪ ያላቸውን ወንዞች ለማልማት ከፍተኛ የገንዘብ አቅም እንደሚጠይቅ የገለጹት ፕሮፌሰር ሰይፉ ይህ ደግሞ በመንግስታት አቅም የማይቻል ስለሆነ የግሉ ዘርፍ ተሳትፎ ወሳኝ እንደሆነ ያስገነዝባሉ። የግሉ ዘርፍ የውሃ ሀብትን በማልማት በመጠጥ ውሃ አቅርቦት ስራም መሳተፍ እንደሚችል ይናገራሉ።
የገጠር ውሃ ተቋማት ብንወስድ ማህበረሰቡ ውሃውን እንዲያስተዳድር ነው። መጨረሻ ግን ስታየው ኮሚኒቲው በአብዛኛው ጥናቶች የሚያረጋግጡት በማላዊ፣ በኢትዮጵያ የማይሰሩ የውሃ ተቋማት የእጅ ጉድጓዶች በተለይ እና እየተወዛወዙ ውሃ የምናወጣባቸው ተቋማት እስከ 40% የሚሰሩ አይደሉም። ስለዚህ አሁን የግል ሴክተርን እንዴት ታመጣለህ? ለምሳሌ የተደራጁ ቢዝነሶች፣ የተደራጁ ወጣቶች፣ መሐንዲሶች፣ ሃይድሮጂኦሎጂስቶች በጋራ መጥተው ያንን እንደ ቢዝነስ ሊያዩት ይችላሉ። ኬንያ ውስጥ የተደረገው ሙከራ በዩኒቨርሲቲ ኦፍ ኦክስፎርድ ለምሳሌ አንዱ ምንድን ነው፣ በጋራ አንድ ላይ ተደራጁ ወጣቶች ወይ ደግሞ ቴክኒሽንስ የውሃ ተቋማትን እንዲያስተዳድሩ። ለምሳሌ እስከ 300 ተቋማትን አንድ ግሩፕ ሊያስተዳድር ይችላል። ሌላው ያየሁት ለምሳሌ ለኢትዮጵያ ሶማሌ ክልል የውሃ እጥረት በሚያጋጥምበት ጊዜ ማህበረሰቡ ጋር የሚደርሱት የውሃ ትራኮች ናቸው በመኪና እና በጣም በርካታ መቶዎች የውሃ ትራኮች አሉ። ይሄ እዚህ የውሃ ትራክ ኦነር ማን ነው ብለው ስታይ ግለሰቦች ናቸው። ግለሰቡ ባይኖር ኖሮ በጣም ከፍተኛ አደጋ ሊያጋጥም ይችላል። ይሄ መልካም ጎንም ይኖረዋል፣ ተጓዳኝ ደግሞ ችግሮችም ሊኖሩት ይችላሉ። ግን እንዴት አድርገን ይሄንን የግል ተቋማትን ፕራይቬት ሴክተሩን ኢንቮልቭ እናደርጋለን ብሎ ማሰብ። ጉድጓድ ቆፍሮ ውሃ ማቅረብ የደረሱ ሁሉ አሉ፣ በግል ማለት ነው። ሶማሌላንድ፣ ሶማሌ ክልልም እንደዚህ ሙከራዎች፣ ሂንቶች አሉ። ይህን እንዴት መጠቀም እንችላለን? ፖሊሲው ምን ይላል? ፖሊሲው እንዴት አድርገን ሪቫይዝ ወይ ደግሞ አይተን ወደ ጥቅም ልናውል እንችላለን የሚል ሊመጣ ይችላል።
በውሃ ሀብት አጠቃቀምና ቁጥጥር ላይ የተለያዩ ችግሮች ይታያሉ የሚሉት ወተር ዊትነስ ኢንተርናሽናል የተባለ ተቋም የኢትዮጵያ ፕሮግራም ኃላፊ አቶ ኢሳያስ ሳሙኤል በበኩላቸው በኢትዮጵያ ውስጥ ያደገ ያለውን የንጹህ መጠጥ ውሃ ፍላጎት ለማሟላት የግሉ ዘርፍ ተሳትፎ አስፈላጊነትን ያስረዳሉ።
የመጠጥ ውሃን ከማድረስ አንፃር ኢትዮጵያ ላይ አብዛኛው ነገር ወድቆ ያለው የመንግስት ትከሻ ላይ ነው። መንግስት ደግሞ በሚፈልገው ልክ ሁሉንም ማዳረስ ይችላል ማለት አስቸጋሪ ነው የሚሆነው። በተለይ አሁን አዲስ አበባ ላይ የምናየውን የውሃ እጥረት ስንመለከት አንዳንድ ቦታ ላይ በሳምንት አንዴ፣ አንዳንዶቹ ከሳምንት ባለፈ ውሃ የሚያገኙበት አለ እና ይህንን ችግር ለመፍታት እየተካሄደባቸው ያሉ ነገሮች አሉ። ግን እነኛ በቂ አይደለም እና የግሉን ዘርፍ ማካተት የሚችል ፖሊሲዎች ቢኖሩ ጥሩ ነው። ምንድነው ወደ ግል ዘርፍ ስታመጣው የሞኖፖላይዝ የማድረግ ዋጋውን ከፍ የማድረግ የመጨመር አይነት አዝማሚያዎች ሊመጡ ይችላሉ። ያንን ግን ያው መንግስት አስፈላጊ የሆነ ህግ ማቀፍ ካስቀመጠለት የግል ዘርፍ እዚህ ውስጥ ገብቶ መስራት ይችላል ማለት ነው። አሁን ባለው ሁኔታ የግል ዘርፍ እየሰራ ያለው የውሃን አሽጎ መሸጥ ላይ ነው። ይሄ በጣም ውስጥ አሽገው ያሉት ነው የምናየው እንጂ ከዛ ውጭ ያለው ውሃ የሚሸጥባቸው አናይም። አሁን ደግሞ እየተጀመሩ ያሉ ነገሮች አሉ። ለምሳሌ ውሃ በማይገኝበት ቦታ ላይ በመኪና ውሃ የመሸጥ ችግሩ እየፈጠራቸው ያሉ ነገሮች አሉና የችግሩ ገፋ ከሚሄዱ በፊት መንግስት አስፈላጊ የሆነ የህግ ማቀፍ አስቀምጦለት የግሉን ዘርፍ ቢያካትትበት አይ ቲንክ ያ መኬድ ያለበት አቅጣጫ ነው ብዬ አስባለሁ።
የውሃና ኤነርጂ ሚኒስቴርን ወክለው በውሃ ጉባኤው ላይ የተሳተፉት አቶ ደበበ ደፈርሶ መንግስት የውሃ ሀብት ፖሊሲውን እያሻሻለው እንደሚገኝ ጠቅሰዋል። በሚሻሻለው የውሃ ሀብት ፖሊሲ የግሉ ዘርፍ ሚና ምን ሊሆን እንደሚችል ግን አልጠቀሱም። ከዚህ በፊት ለአሜሪካ ድምፅ ቃለ መጠይቅ የሰጡት የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ግን በመጠጥ ውሃ አቅርቦት ሥራ የግሉ ዘርፍ ተሳትፎን ታሳቢ ማድረግ አስፈላጊ እንደሆነ መናገራቸው ይታወሳል።
በውሃ ላይ የግሉን ባለሀብት ማሳተፍ በጣም ቀላል ላይሆን ይችላል። ምክንያቱም የግል ባለሀብት ለስቃ ይመጣል ትርፍ ለሚፈልገው ዜጎች ደግሞ ኢትዮጵያ ውስጥ ያሉ ዜጎች የባለሀብቱን ትርፍ ችለው ውሃ አፎርድ ማድረግ ይችላሉ ይባል ይታወቃል ማለት ነው። እንኳን ለባለሀብት ቀርቶ በመንግስት ድጎማ በከተሞች የሚሰራው ውሃ ታሪፍ ሰዎች ለመክፈል ይቸገራሉ። ነገር ግን ማየቱ በጣም መልካም ይሆናል። ግን ባላቸው ቦታ ላይ እንሰራለን ብሎ በፖሊሲ ያስገብት ይሆናል። እሱን በትንሹ እያደረግን እያለማመን ወደዛ መሄድ በጣም ተገቢ ነው።
በአዲስ አበባ ለሁለት ቀናት የተካሄደው ዓለም አቀፍ የውሃ ጉባኤ 7 የአፍሪካ ሀገራትን አሳትፏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊ ሳይንስና ቴክኖሎጂ ነው። አንድ አዲስ ቴክኖሎጂ መስማት የተሳናቸው ሰዎች በዙሪያቸው የሚነገሩ ቃላትን በቀጥታ ወይም ወዲያውኑ ማየትና ማንበብ ይችሉ ዘንድ ጥቅም ላይ እየዋለ ነው። ዘገባው የዲና ሚሼል ነው። ግርማ ደገፋ ያቀርበዋል።
ጃሽ እና ማይክል ኪንግስሌ መንትያ ወንድማማቾች ናቸው። ጃሽ ገና በልጅነቱ ነው መስማት የተሳነው። እናም አሁን ከማይክልና ቤተሰቡ ጋር ይኖራል። እዚህም አንድ ገሃዱን አጉልቶ የሚያሳይ መነጽር ሕይወቱን እንዳቀለለለት ይናገራል። ለመጀመሪያ ጊዜ መነጽሩን አድርጎና በመስተዋቱ ላይ የሚሄድ ጽሑፍን ሲመለከት አይኖቹ ላይ ያነበብኩት ነገር ትክክለኛውን ዕቃ እንዳገኘን ነው። ይህ ኤክስሬይ ግላስ ከተሰኘው ኩባንያ የተገኘው መነጽር ጃሽ በዙሪያው የሚደረጉ የቃላት ልውውጦችን ወዲያውኑ በዚያው ሰዓት እንዲያነባቸው ያደርገዋል። ለመጀመሪያ ጊዜ ሳደርገው በጣም የተደመምኩት ጃሽ ነበር። የምናገረው ሁሉ ምትሃታዊ በሆነ መልክ በጽሑፍ እዚህ ላይ ታትሞ መውጣት አለበት። ኤክስሬይ መነጽሩን ባደረገው ሰው ዙሪያ የሚደረጉ ንግግሮችን አዳምጦ መነጽሩ ላይ ወይም በእጅ ስልክ መተግበሪያ ላይ እንዲጽፋቸው የሚያስችል ሶፍትዌር አላቸው። ይህም ጃሽ በስራ ስብሰባ ላይ በሚሆን ጊዜ ይረዳዋል። ይሄ ሜዳውን ለሁሉም እኩል የተደላደለ ያደርገዋል። 50ና 60 ሰው በተገኘበት ስብሰባ ላይ ምን ተባለ እያለ መጠየቅ አይጠበቅበትም። እነሱም ለሱ እያንዳንዱን ነገር አንድ በአንድ ሊነግሩት አይችሉም። መነጽሩን ካደረገ ወይም ስልኩ ላይ የሚጽፍለትን መተግበሪያ ከተጠቀመ ግን ሁሉ ነገር ተቀየረ ማለት ነው። ልክ ነው ይላል ጃሽ። የኤክስሬይ ግላስ ተባባሪ መስራች ፖል ሜሊ አባቱ የአካል ጉዳተኞች ስራ እንዲያገኙ ሲረዳቸው እያየ ማድረጉን ይናገራል። ሁሌም የምለው ነገር ነበር፣ ኮምፒውተር ወይም ቴክኖሎጂ እኮ ለሁሉም ሰው እኩል የሆነ ሁናቴን መፍጠርና ማስቻል ይችላል። ይሄ ታላቅ እኩልነትን ፈጣሪ ነው። የመነጽሮቹ ጥቅም ይላል ፖል ሜሊ መስማት ለተሳናቸው ብቻ አይደለም። መነጽሮቹ በርካታ የውጭ ቋንቋዎችን ወዲያውኑ ተርጉሞ የማቅረብ አገልግሎት ይሰጣሉ። በጫጫታ ውስጥ መስማት ላቃታቸውም ያገለግላል። ፊልም ሲመለከቱም ሊጠቀሙበት ይችላሉ። ወይም እንደ
YouTube, live TV, photos
ከነሙሉ የጽሑፍ መግለጫዎቻቸው ጋር ሊያዩበት ይችላሉ።
ከዚሁ ከሳይንስና ቴክኖሎጂ ሳንወጣ ተከታዩ ዘገባም አርቲፊሻል ኢንተለጀንስ ስራዎችን እየቀማ ይሆን ሲል ይጠይቃል። ባለሙያዎች ለአሁኑ ብዙ አይደለም ይላሉ። እያደገ የመጣው የሰው ሰራሽ አይምሮ ልቀት ወይም አርቲፊሻል ኢንተለጀንስ ችሎታና ብቃት በሰዎች ህይወትና አኗኗር ላይ ሊያስከትል የሚችለው ተጽዕኖ ምን ሊሆን እንደሚችል ግን ብዙዎችን እንዲያሰላስሉ እያደረገ ነው። ጉዳዩ በቅርቡ በቫንኩቨር ካናዳ በተካሄደው ዓመታዊ የቴድ ጉባኤ ላይ የመነጋገሪያ ርዕስ ሆኖ ነበረ። ደረጀ ደስታ ተርጉሞ እንደሚከተል ያቀርባል።
ዛሬ ተማሪዎች የምርምር ጽሑፎቻቸውን በሰው ሰራሽ አእምሮ ወይም አርቲፊሻል ኢንተለጀንስ ይሉታል መጻፍ በሚችሉበት በዚህ ዓለም ስዕሎችን በጥቂት ቃላት ትዕዛዝ ብቻ መንደፍ ይቻላል። በአርቲፊሻል ኢንተለጀንስ የተዘጋጀ እርሶ የሚያደንቁት ዝነኛ ሰው ምስል በስክሪን ላይ ብቅ ሊል ይችላል። የዚህ ቴክኖሎጂ ተጽዕኖ ማህበረሰብ ውስጥ እየገባና የነካውም ሲሆን ይህ መሆኑ አድናቆትና ስጋትንም እየቀነሰ ነው። አርቲፊሻል ኢንተለጀንስ በዕለት ተዕለት ህይወት ውስጥ ገና ባይስፋፋም ኢኮኖሚው ላይ ከባድ መናጋት ሊያስከትል ይችላል የሚለው ስጋት ከጊዜ ወደ ጊዜ እየጠነከረ ነው። ጌሪ ማርከስ በኒውዮርክ ዩኒቨርሲቲ የሳይኮሎጂና የነርቭ ሳይንስ መምህር ሲሆኑ የትራንስፖርት አገልግሎት የሚሰጠው የኡበር ኩባንያ ፈጣን ቴክኖሎጂ እንዲታገዝ የረዱ እንዲሁም ሰዎችና ማሽኖች የሚለው የፖድካስት ፕሮግራም አዘጋጅና አቅራቢ ናቸው። ማርከስ እንደሚሉት ምንም እንኳ አንዳንድ የሥራ መስኮች በቴክኖሎጂ ሳቢያ ስጋት የገባቸው ቢሆንም አርቲፊሻል ኢንተለጀንስ በኢኮኖሚው ላይ የሚኖረው ተጽዕኖ ለጊዜው የተወሰነ ነው።
እኔ እንደሚመስለኝ ምንም እንኳ ሰዎች ይህን ለዓመታት ያወሩት ቢሆንም ብዙ ሰዎች በፍጥነት ይሆናል ብለው እንደሚያስቡት ብሉ ኮላርስ ተብለው የሚጠሩትን አብዛኞቹን የጉልበትና የመሳሰሉትን ሥራዎች የሚሰሩትን ሠራተኞች የሚተካ አይመስለኝም። የሚሰራውን ነገር ሁሉ በእጃቸው የሚሰሩ ሰዎች ምናልባት ለአሁኑ የተጠበቁ ይመስለኛል። ምክንያቱም ጋዱን ዓለም በሚመለከት የተወሳሰቡ ነገሮችን ማከናወን የሚችሉ ሰው ሰራሽ ሮቦቶችን እንዴት መስራት እንደምንችል ገና በትክክል አናውቅም።
ሌላኛው የቴድ መድረክ ተናጋሪ ሕፃናትን ለማስተማር የሚረዳው የካሃሚንግ አርቲፊሻል ኢንተለጀንስ ሶፍትዌር ኩባንያ መስራች ሳል ካሃን ናቸው። ካህን አርቲፊሻል ኢንተለጀንስ ሀብት በመፍጠር በኢኮኖሚው ላይ በጎ አስተዋጽኦ እንደሚኖረው ብሩህ ተስፋ የሚታያቸው መሆኑን ይገልጻሉ።
ሰዎችን ከሥራ ያፈናቅላል? እውነት ለመናገር ለዚያ መልስ አይኖረኝም። የበለጠ ሀብት፣ የበለጠ ምርታማነትን ግን ይፈጥራል።
ቴክኖሎጂው ሙግት የሚያስከትል ከሆነ አርቲፊሻል ኢንተለጀንስ የሕግ ሙያን ሊያስፋፋ ይችላል። በተለይም የቅጂ መብት ጠበቆች ተጠቃሚ ሊሆኑ ይችላሉ። ቶም ግራሃም እና ድርጅታቸው ሜታፊዚክስ ዳት ኤአይ ታዋቂ የፊልም ተዋንያን እና አትሌቶች በፊልምና በቴሌቪዥን ፕሮግራሞች ወይም ማስታወቂያዎች ላይ ለመቅረብ የግድ ካሜራና ማይክሮፎን ፊት መቅረብ እንዳይኖርባቸው የሚያደርግ ቴክኖሎጂ ሰርተዋል። በማህበራዊ መገናኛ ብዙሃን ላይ በስፋት እንዲሰራጭ የተደረገውና ቶም ክሩዝ የተባለው የፊልም ተዋናይ ከተሳተፈበት የሐሰት ቪዲዮ በስተጀርባ የነበረው የግራሃም ድርጅት ነው። ሰዎች የምስላቸው ቅጂ ያለ ፈቃዳቸው ተሰርቶ እንዳይሰራጭ በመከላከሉ ረገድ የሕግ ስርዓቱ ድርሻ ይኖረዋል ይላሉ ግራሃም። ከሃርቫርድ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ ያላቸው ግራሃም ለዩናይትድ ስቴትስ የቅጂ መብት ቢሮ የራሳቸውን ትክክለኛ ተፈጥሮ ገጽታ በባለቤትነት አስመዝግበዋል።
We did that because you're looking for legal institutions that exist today that could give you some
ያን ያደረግነው ዛሬ ያሉ የህግ ተቋማትን ስለምትፈልጉ ነው። ይህ አንድ አይነት ጥበቃ ወይም መፍትሄ ሊሰጥ ይችላል። በርግጥም ጥበቃዎች መፍትሄ ናቸው። በርግጥ ያንን ማስከበር የሚቻልበት መንገድ ከሌለ ደግሞ ያ ምንም ማለት አይደለም።
ማርከስ አርቲፊሻል ኢንተለጀንስን የሚቆጣጠር ዓለም አቀፍ ድርጅት እንዲቋቋም ያሳስባሉ።
ዓለም አቀፍ የአርቲፊሻል ኢንተለጀንስ ተቋም እንዲመሰረት ጥሪ ሳደርግ ነበር። በቴድ መድረክ ላይ ያሰማሁት ንግግርም የነበረው ስለዚህ ጉዳይ ነው። ለዚያ ተቋም በርግጥ ከድርጅቶች፣ ከመንግስት እንዲሁም ደግሞ ከሳይንቲስቶችና ፈላስፎች የተውጣጡ በርካታ ጠቢባንን ማሰባሰብ ያስፈልግ ይመስለኛል። 190 የሚሆኑ መንግስታት ሳይንሱን በትክክል ሳይረዱ ማንኛውንም ነገር በዘፈቀደ እንዲያደርጉ ከመተው ይልቅ እንደ ዓለም ማህበረሰብ የእኛ እነዚህን ሁሉ ነገሮች ማጤን አስፈላጊ ይመስለኛል።
በስፋት እየታወቀ ያለው የአርቲፊሻል ኢንተለጀንሱ የቻት ጂፒቲ ዌብሳይት በቅርብ ወራት ውስጥ ትልቅ ትኩረት አግኝቷል። ገንዘብ ለመስራት ግን ገና ነው። የድርጅቱ እናት ኩባንያ ኦፕን ኤአይ እንደ አውሮፓ አቆጣጠር በ2022 ዓመተ ምህረት ባለፈው ዓመት ማለት ነው ከ540 ሚሊዮን ዶላር በላይ ኪሳራ ደርሶበታል።
ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። ፕሮግራሞቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እየተቀራረበ በመጣው ዓለም ውስጥ ካሉ ከፍተኛ ተግዳሮቶች ውስጥ አንዱ የመንገደኞች አውሮፕላን በሚጓዝበት ፍጥነት በሽታ በዓለም ላይ መሰራጨት መቻሉ ነው ሲል የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። በዓለም አቀፍ ልማት ማዕከል ባሳለፍነው ሚያዝያ ላይ የተናገሩት የአሜሪካ ዓለም አቀፍ ልማት ድርጅት አስተዳዳሪ ሰማንታ ፓወር እንዳሉት አዲስ በሽታዎች እንዲከሰቱና በፍጥነትም እንዲሰራጩ የሚያደርጉ አስቻይ ሁኔታዎች እድገት አሳይተዋል፣ በማደግም ላይ ናቸው።
የሰው ልጅ ደንንና ሌላውን ከባቢ ለምግብና እያደገ ለመጣው የህዝብ ብዛት መጠለያ ለማዋል ሲል ያወድማል። ግጭትና እንደ ዱር እሳት ያሉ አደጋዎች እንዲሁም የተራዘመ ድርቅ እንስሳትና ሰዎችን ከመኖሪያቸው ሲያፈናቅል ሰዎችና የዱር እንስሳት ተቀራርቦ የመኖር ዕጣ ይገጥማቸዋል። ይህም ሁላችንም እንደምናውቀው በሽታ በቀላሉ ከእንስሳት ወደ ሰው እንዲተላለፍ ያደርጋል። የተቀራረበ በመጣው ዓለም ውስጥ እነዚህ በሽታዎች ከአንዱ ማህበረሰብ፣ ሀገር ወይም ደግሞ አህጉር ወደ ሌላው በፍጥነት ይሰራጫሉ።
በእርግጥ በቅርቡ የተከሰቱት እንደ ኮቪድ-19፣ በበርካታ ሀገራት የታየው ኮሌራና በኡጋንዳ የተከሰተው ኢቦላ በግልጽ እንዳሳዩት ደረጃውን የጠበቀና ማዕከላዊ የሆነ አሰራር በአስቸኳይ እንዲፈጠር ግድ ብለዋል ሲል ርዕሰ አንቀጹን መቀጠል። ለዛም ነው የአሜሪካ ዓለም አቀፍ ልማት ድርጅት በርካታ ቀውሶችን በአንድ ጊዜና በፍጥነት ለመመከት ዓለም አቀፍ የአስቸኳይ ጊዜ የጤና አስተዳደርን ስርዓት ያስተዋወቀው በማለት ሰማንታ ፓወር መናገራቸውን ያወሳል።
USAID's long history of marshaling rapid and effective responses to humanitarian crises has taught us that success
የአሜሪካ ዓለም አቀፍ ልማት ድርጅት USAID ለሰብአዊ ቀውስ ፈጣንና ውጤታማ ምላሽ እንደሚሰጥ ረጅም ታሪኩ ያሳያል። በድንገተኛ አደጋዎች ወቅትም ያንኑ ዘዴ መጠቀም እንዳለብን ትምህርት አግኝተናል። የገንዘብና የሰው ኃይል በፍጥነት ለመመደብ በሚያስችል ስርዓት ላይ ይተማመናል። እንዲሁም በሚመለከታቸው ቢሮዎችና በአሜሪካ መንግስት የሚሰጠው ምላሽ የተቀናጀ እንዲሆን አድርጋል። አዲሱ ዓለም አቀፍ የአደጋ ጊዜ ምላሽ ስርዓት ያንን እንድንፈጽም ይረዳናል።
The new global health emergency response system is going to help us do just that.
ዓለም አቀፍ የአስቸኳይ ጊዜ የጤና አስተዳደር ስርዓት የአሜሪካ ዓለም አቀፍ ልማት ድርጅት በውጪ የሚገኙ ሰራተኞቹ ለጤና ጉዳዮች የሚውለውን ገንዘብ በፍጥነት እንዲያገኙ ያስችላቸዋል። አዲሱ ስርዓት በአንድ አገር ወይም ቀጠና ውስጥ የሚካሄደውን ስራ ለማሳለጥና የድርጅቱ ሰራተኞችን በፍጥነት ለመመደብ እንዲሁም በዩኤስኤይድ አመራር ደረጃ የሚተላለፉ ውሳኔዎችን ለማቀናጀት ይረዳል። በመጨረሻም ከተመሳሳይ ሌሎች ድርጅቶች ጋር የሚደረገውን ግንኙነት ያጠናክራል ብሏል ርዕሰ አንቀጹ። በመቀጠል አዲስ መልክ ይዞ በሚመጣ የኮቪድ-19 ተውሳክ ቀድሞውንም በመዛመት ላይ ባሉ በሽታዎች ወይም አዲስ እየመጡ ያሉ በሽታዎችን እና ሌሎችንም ወረርሽኞች ለመለየትና ለመከላከል ዓለም አቀፍ አቅምን ማሳደግ አለብን ሲሉ አክለዋል ፓወር። የበሽታዎች ድንገት መከሰት ለአገራት የደህንነት ስጋት ናቸው። በዓለም ዙሪያ ያሉ መንግስታትም ጉዳዩን ማየት ያለባቸው በዛ መልክ ነው። በወረርሽኝ መልክ የሚከሰቱ ባዮሎጂካዊ ስጋቶችን በጋራ ለመመከት አቅማችንን ማሳደግ አለብን ሲሉም መናገራቸውን ጠቅሶ ርዕሰ አንቀጹ የዛሬውን ሀተታ ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም የተለያዩ ዘገባዎችን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ወይም ጥቆማዎች በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ወይም ደግሞ በስልክ ቁጥራችን 202-251-3505 ከፊቱ የመደመር ምልክትና አንድ በማስቀደም ልታደርሱን ትችላላችሁ። ለዛሬ ሰላም፣ ደህና ደሩ።